ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 3 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ሰለሞን ክፍሌ ነን።
ኤችአር 128 ተብሎ የሚጠራውን የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ላይ የቀረበለትን ውሳኔ አሳልፏል።
Those in favor say aye.
የምትስማሙ አይ በሉ።
አይ።
Those opposed no.
የምትቃወሙ no.
In the opinion of the chair, 2/3 being in the affirmative, the rules are suspended, the resolution is agreed to, and without
በሊቀመንበሩ እሳቤ ከሶስት አራተኛ በላይ የሚሆኑት ስለተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሠረት ታልፈው ውሳኔው ጸድቋል።
የተወካዮች ምክር ቤቱ ውሳኔውን ሲያጸድቅ የነበረ ሂደት ነው፣ ስነ ስርዓት ነው የሰማችሁት።
የተቀናጀ ስራ ብዙ ነገር የተማንበት ነው፣ ግን ዛሬ በመሳካቱ በጣም እድለኛ ነን እና ደስ ብሎ ነው።
ዘመዶቻችን ረጅም ብትር ባይመቱበት ያስፈራሩበት ይባላል። አፈጻጸሙ ሌላ ችግር ሊገጥሞ ይችላል፣ ግን ቢያንስ አንድ አሁን ብትር አግኝተናል። ማስፈራሪያ
በስፍራው ከነበሩ ኢትዮጵያውያን መካከል ከሰጡት አስተያየት የተቀነጨበ ነው።
ስለ ውሳኔው መተላለፍ በኮንግረሱ ማለት ነው የኢትዮጵያ መንግስት ምላሽ አለው።
ተጠያቂነትን የማስፈን የመልካም አስተዳደር የዲሞክራሲ ምህዳር የሰብአዊ መብቶችን ማክበር በተመለከተ ሌላ አካል ስለነገረን ሳይሆን መንግስት ግዴታ ስላለበት ነው።
የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ናቸው። በአብይ ርዕስ ዘገባዎችን ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኤችአር 128 በሚል መጠሪያ የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩና ሁሉን አቀፍ መንግሥታዊ አስተዳደር ይኖር ዘንድ ግፊት ለማድረግ ለዩናይትድ ስቴትስ ምክር ቤት የቀረበው ረቂቅ ሕግ በትላንትናው ዕለት ያለ አንዳች ተቃውሞ በሙሉ ድምፅ ጸድቋል። በሀገራቸው የሚታየው የሰብአዊ መብት ይዞታ ያሳሰባቸው ትውልደ ኢትዮጵያ አሜሪካውያን ድምፅ ሰጪዎች በጉዳዩ ዙሪያ በተደጋጋሚ የተካሄዱትን የምስክሮች ድምፅ የመስማት ስነ ስርዓቶች ጨምሮ ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያላሰለሰ ጥረት ሕጉ በመጨረሻው ሊጸድቅ በቅቷል። ይህ የአሜሪካ ኮንግረስ ያሳለፈው ኤችአር 128 መሬት ላይ ያለውን ተጨባጭ ሁኔታ ከግምት ያላስገባ ነው ሲል የኢትዮጵያ መንግስት ተቃውሞውን ገልጿል። አድማጮች፣ ይህን ዜና አስመልክቶ ቀደም ሲል እንዳልነው በአብይ ርዕስ በመጽሔቱና በትንታኔ ክፍለ ጊዜ ሰፋ ያለ ዘገባ ይኖረናል።
የሩሲያ ኃይሎች ወደ ሶሪያ የሚተኮሱ ማንኛቸውንም ሚሳይሎች አየር ላይ ቀልበው ይጥላሉ ሲሉ በሊባኖስ የሩሲያ አምባሳደር ከተናገሩ በኋላ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ መልስ ሰጥተዋል። ሚሳይሎቹ እየመጡ ነው፣ ሩሲያ ተዘጋጂ ብለዋል ፕሬዚደንት ትራምፕ። ሚስተር ትራምፕ በዛሬው የትዊተር መልእክታቸው በመርዝ ጋዝ የራሱን ዜጎች መፍጀት ከሚያስደስተው አውሬ ጋር ሸሪክ መሆን አያስፈልግም ብለዋል። ሞስኮ በሰጠችው ምላሽ የዩናይትድ ስቴትስ ሚሳይሎች ኢላማ ማድረግ ያለባቸው አሸባሪዎችን እንጂ በሶሪያ ያለውን ሕጋዊ መንግሥት አይደለም ብላለች። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ አክለውም በሩሲያው ጦርነት የሚሳተፉ ሁሉ አካባቢውን ከሚያናጋ ማንኛውም እርምጃ መታቀብ አለባቸው ብለዋል። የሶሪያ መንግሥታዊ መገናኛ ብዙሃን በበኩላቸው የዩናይትድ ስቴትስ የሚሳይል ዛቻ አላስፈላጊና ሁኔታዎችን የሚያባብስ ካልሆነ በቀር መፍትሄ አይሆንም ብለዋል። በሶሪያ ባለፈው ቅዳሜ ጉታ ውስጥ ኬሚካል የጦር መሳሪያ ጥቃት በትንሹ 40 ሰዎችን ከገደለ በኋላ ሁኔታው በእጅጉ ተባብሷል።
በሌላ በኩል በፕሬዝደንት በሻር አልአሳድ ታማኝ ኃይሎች ሶሪያ ውስጥ እንደ ተፈጸመ የሚጠረጠረውን የኬሚካል ጦር መሳሪያ ጥቃት ለመበቀል ሊወሰድ ይችል ይሆናል በሚባለው ወታደራዊ እርምጃ ለመካፈል የአሜሪካ ሸሪኮች ፈቃደኝነታቸውን ገልጸዋል። ይሁንና ከመበቀል አስቀድሞ ይህን የኬሚካል ጥቃት በእርግጥ ሶሪያ ለመፈጸሟ ተጨማሪ መረጃ ማሰባሰብ ስለሚያስፈልግ ዋሽንግተን ተጣድፋ እርምጃ እንዳትወስድ እያሳሰቡ ናቸው። ፕሬዚደንት ዶናልድ ትራምፕ ግን ዛሬ ረቡዕ ባስተላለፉት የትዊተር መልእክት ወታደራዊ እርምጃ እንደሚወሰድ በግልጽ አስቀምጠዋል። የጄሚ ዲትመርን ዘገባ አዲሱ አበበ ያቀርባል።
በሶሪያ ላይ በሚቃጣው በማንኛውም ሚሳኤል ላይ መልሼ ተኩሳለሁ ስትል ሩሲያ አዝታለች። በተዘጋጂ ሩሲያ እንሽ አጸፋዊ እርምጃው ግን በጥሩ ሁኔታ ይካሄዳል አይቀሬ ነው። ይልቁንም የራሱን ህዝብ በጋዝ መርዝ በመፍጀት ከመደሰት አውሬ ጋራ ልትተባበር ይባል ተገባ ነበር። ይህንን ነው ትራምፕ ዛሬ ትዊት ያደረጉት። የሩሲያ ባለስልጣናት ለፕሬዝዳንት ትራምፕ ለመመለስ ጊዜም አልወሰደባቸው። ከአሜሪካውያን ለሚሰነዘረው ጥቃት ሩሲያ በሚሳኤሎቹና በኢላማዎቹ ላይም ተኩስ ትከፍታለች ብለዋል። እንዲህ አይነቱ እርምጃም ሆነ የሚሳኤል ተኩስ በሽብርተኞች ላይ እንጂ ህጋዊ በሆነና ለበርካታ ዓመታትም ዓለም አቀፍ ሽብርተኛነትን ሲዋጋ በኖረ መንግስት ላይ ሊቃጣ አይገባም ሲሉ የሩሲያዋ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በፌስቡክ ገጻቸው አስፍረዋል። በማህበራዊ ድረገጽ ላይ የሚሰነዘረው ዛቻና ለዛቻውም የሚሰጡ መልሶች በዩናይትድ ስቴትስና በሩሲያ መካከል እየተካሄዱ ባሉበት ወቅት ብሪታንያ፣ ፈረንሳይና አውስትራሊያ ከዩናይትድ ስቴትስ ጎን በመቆም የአየር ጥቃቱን ደግፈዋል። ነገር ግን ጥንቃቄ ባለበት ማስተዋል ይሁን ሲሉም ያሳስባሉ። ከዚሁ ጋር አንድ ነገርም በጥያቄ መልክ አንስተዋል። ባለፈው ዓመት ሶሪያ ላይ ዩናይትድ ስቴትስ የወሰደችው ወታደራዊ እርምጃ የሶሪያ መንግስት ካን ላይ የሳሪን ጋዝ ጥቃት ፈጽሟል በማለት ነበር። ግን ሶሪያ ይሄው አሁን መሰል ጥቃት ከማካሄድ መች ታቀበች ይላሉ። ትናንት ማታ የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ሲነጋገሩ እርምጃውን እንደግፋለን እንዳሉ፣ ነገር ግን የእንግሊዝ ባለስልጣናት ከዚህ ካለፈው ቅዳሜ የኬሚካል ጥቃት ጀርባ እነማን እንዳሉ ግልጽ የሆነ መረጃ እንፈልጋለን ማለታቸውም ድብቅ አልነበረም። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በበኩላቸው ፕሬዚዳንት አሳድ በርግጥ ቀዩን መስመር ጥሰው ኬሚካዊ ጦር መሳሪያ ጥቃት ከፈጸሙ ይህን ቀጪ የሆነ እርምጃ እንደግፋለን። ይሁንና እርምጃው በሶሪያ መንግስት የኬሚካል ጦር መሳሪያ ተቋማት ላይ ብቻ ማነጣጠር ይኖርበታል ብለዋል። ይህ የሸሪክ አገሮች የጥቃት ዝግጅት ጊዜ ስለፈጀ ድንገተኛነቱን ከማሳጣት አልፎ ጭራሹኑ የሶሪያ መንግስት ጥቃቱን ለመመከት የሚዘጋጅበት ፋታ እንደሰጠው ተንታኞች ይናገራሉ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ የአልጄሪያ ወታደራዊ ማጓጓዣ አይሮፕላን ዛሬ ወድቆ በትንሹ 257 ተሳፋሪዎቹ ማለቃቸውን የሀገሪቱ መከላከያ ሚኒስቴር አስታወቀ። አይሮፕላኑ ከተነሳ በኋላ ከጥቂት ጊዜ በኋላ የወደቀው ከዋና ከተማይቱ ከአልጀርስ ደቡብ ምዕራብ ከ25 ኪሎ ሜትር ርቀት ላይ ከሚገኘው ከቡፋሪክ ጦር ሰፈር አቅራቢያ ነው። በአደጋው የሞቱት 247ቱ ተሳፋሪዎች ሲሆኑ አስሩ የአይሮፕላኑ ሠራተኞች ናቸው ተብሏል። አስከሬኖቹ የማን እንደሆኑ ለመለየት ወደ አይናጃ ወታደራዊ ሆስፒታል ተወስዶ ምርመራ እየተካሄደ መሆኑን የመከላከያ ሚኒስቴሩ ጨምሮ ገልጿል። አይሮፕላኑ የወደቀበት ምክንያት ምን እንደሆነ የተሰጠ መግለጫ የለም።
ሶማሊያና የተባበረው የአረብ ራቢጣ የኤሚሬቱ ዲፕሎማት በአውሮፕላን ጭኖ ሞቃዲሾ ሊያስገባ ሲል በተያዘበት ከፍተኛ ቁጥር ባለው ገንዘብ ምክንያት እየተወዛገቡ ናቸው። የሶማሊያ መንግሥት በሦስት ከረጢቶች የተሞላውን 9.6 ሚሊዮን ዶላር ባለፈው እሁድ ከያዘ በኋላ እንደገለጸው እርምጃውን የወሰደው የአረብ ራቢጣው አምባሳደር ገንዘቡ ያለበት ቦርሳ በመመርመሪያ መሣሪያዎች በኩል አያልፍም ብለው ከተቃወሙ በኋላ ነው። ስማቸው እንዳይገለጽ የጠየቁ አንድ የመንግሥቱ ባለሥልጣን ለቪኦኤ እንደተናገሩት አንድ የዲፕሎማቲክ ቦርሳ በውስጡ የጦር መሣሪያ፣ ጥሬ ገንዘብ ወይም ሌላ ሕገወጥ ቁሳቁስ ጭኖ ወደ ሀገር ለማስገባት ከሞከረ ወንጀል ነው። ራቢጣው ገንዘቡ የተላከው የሶማሊያን ጦር እንዲያግዝ በታቀደ ነው ብሏል።
በደቡብ አፍሪካ የዘር እኩልነትን ለማስፈን ያለ ድካም ያለ ፍርሃት እንዲሁም በግላቸው ብዙ ዋጋ ያስከፈላቸውን ትግል በማካሄድ የሚታወቁት ዊኒ ማዲኪዜላ ማንዴላ ከህልፈታቸው በኋላ ሕዝባቸው በጀመሩት ትግል ለመቀጠል ቃል በመግባት የክብር አሸኛኘት እያደረገላቸው ነው። የዊኒ ማንዴላ ባለፈው ሳምንት በ81 ዓመት ዕድሜያቸው መለየት የዘር መድሎውን ከደቡብ አፍሪካ ለማጥፋት ለረጅም ጊዜ የተካሄደውንና ለሀገሪቱ የተለያዩ ብሔረሰቦች እኩልነትን ያስገኘውን ትግል ዳግም እንዲታወስ አድርጓል። ዘርዘር ያለ ዘገባ በመጽሔት ክፍለ ጊዜ ይዘናል። የዜናው ክፍለ ጊዜ አበቃ። አብራችሁን እስከ ምሽቱ 4 ሰዓት ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሚያዝያ 3 2010 ዓ.ም ምሽት ፕሮግራም ነው።
ቁርሾና ጠባሳን በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠቅላይ ሚኒስትር አብይ አህመድ ጠየቁ።
በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመስራታችን ነው። ይሁን እንጂ ይሄ ድላችን ውጤታማ ሊሆን የሚችለው የተሰጠንን ኃላፊነት አብረን ሆነን ልንሰራ ከቻልን ብቻ ነው።
ጠቅላይ ሚኒስትሩ ዛሬ ወደ አምቦ ወርደው ነበር። በመጽሔት ዘገባ ይዘናል።
ኤችአር 128 ምንድን ነው?
እና ይሄ ሕገ ውሳኔ የአሜሪካ መንግስት ኢትዮጵያ ውስጥ በሚደረገው የሰብአዊ መብት ረገጣ፣ የአስቸኳይ ጊዜ አዋጁን፣ የህዝብ ከአንድ ቦታ ወደ አንድ ቦታ በግዴታ ማባረር፣ የህግ አልባነትን ተቃውሞ የወጣ ውሳኔ ነው።
ዶክተር ፍጹም አቻም የለህ የህግ ባለሙያ ናቸው። ዘግየት ብለው ይመለሱና ያብራራሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ውሳኔ 128 በአሜሪካ የሕግ መምሪያው ምክር ቤት ጸድቋል። የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለማቃናት ያለመው ይህ ውሳኔ 128 በዩናይትድ ስቴትስ የሕግ መምሪያው ምክር ቤት ፊት ትናንት ምሽት ቀርቦ ያለምንም ተቃውሞ ጸድቋል። ባልደረባችን ሄኖክ ሰማግዜር እንደዘገበው ኢትዮጵያውያን አሜሪካና የኢትዮጵያ እንዲሁም የሌሎች ድርጅቶችን ባንዲራዎች ይዘው የተገኙበትና ውሳኔውን ተከትሎ ደስታቸውን የገለጹበት ነበር። ዘገባው ይቀጥላል።
Those in favor say aye.
የምትስማሙ አይ በሉ።
Aye. Those opposed no.
የምትቃወሙ no.
In the opinion of the chair, two-thirds being in the affirmative, the rules are suspended, the resolution is agreed to, and without objection.
በሊቀመንበሩ ሳቤ ከሶስት አራተኛ በላይ የሚሆኑት ስለተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሰረት ታልፈው ውሳኔው ጸድቋል።
በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለማገዝ ያለመ እንደሆነ በመቅድሙ የተቀመጠው ውሳኔ 128 በዩናይትድ ስቴትስ ኮንግረስ የሕግ መምሪያው ምክር ቤት ያለምንም ተቃውሞ በትናንትናው ዕለት ሲጸድቅ ነው የሰማ ነው። ማምሻውን በካፒታል ሂል የተሰባሰቡ ኢትዮጵያውያን ውሳኔውን ሲሰሙ በአዳራሹ ውስጥ በልልታና በደስታ ምላሻቸውን ሰጥተዋል። በውጭ ወደ አዳራሹ ለመግባት ለሰዓታት የተሰለፉ ለመግባት ግን እድሉን ያላገኙ እርስ በርስ እየተቃቀፉ እንኳን ደስ ያለህ እንኳን ደስ ያለሽ መባባል ጀመሩ።
Really? Fabu!
በዲሞክራቶቹና በሪፐብሊካን አባላት ድጋፍ የጸደቀው ውሳኔ በኢትዮጵያ በአጠቃላይ የሚታዩ ያላቸውን የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች የዘረዘረና በአማራና በኦሮሚያ ክልል የደረሱ የሚላቸውን ግድያዎች የሚያወግዝ ነው። ሕጉን ያረቀቁት የኒውጀርሲ ኮንግረስማን ክሪስ ስሚዝ ውሳኔው ለድምፅ ከመቅረቡ በፊት የኢትዮጵያ መንግሥት የሰብአዊ መብት ይዞታውንና አስተዳደሩ የቆመላቸው መርሆችም እንደዚሁ የዜጎችን ጥቅም የሚያስከብሩ እንዳልሆኑ ገልጸዋል። ውሳኔው አሉ ክሪስ ስሚዝ በስድስት የሰብአዊ መብት ድርጅቶች ድጋፍ የተሰጠውና የመብት ጥሰቶች የተዘረዘሩበት ነበር ብለዋል።
We know Ethiopia has faced largely peaceful and sustained protesters in Oromia and Amhara regions of the country. They were led by youth seeking opportunity.
ኢትዮጵያ የፖለቲካ ለውጥና የምጣኔ ሀብት ተሳትፎ ድል በጠየቁ ወጣቶች በተለይ በአማራና ኦሮሚያ ክልል ለረጅም ጊዜ የዘለቁ ሰልፎች እንደተካሄዱባት የመብት ድርጅቶቹ በድጋፍ ደብዳቤያቸው አስቀምጠዋል። መንግስቱ ግን ከልክ ያለፈ ኃይል በመጠቀም ከአንድ ሺህ በላይ ዜጎቹን ገሏል።
በትናንትናው ዕለት የኦክላሆማው ሴናተር ጄምስ ኢንሆፍ በዋሽንግተን የፖለቲካ ክበቦች በሚነበበው ዘ ሂል ላይ ባሳተሙት ጽሑፍ ውሳኔ 128ን የምክር ቤቱ አባላት ውድቅ እንዲያደርጉት ጠይቀው ነበር። ለዚህም የሰጡት ምክንያት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድና አስተዳደራቸው ለውጥ እንዲያመጡ እድል እንስጥ የሚል ነበር። ኢትዮጵያ በለውጥ ሂደት ላይ በመሆኗ ውሳኔ 128ን ማጽደቅ ተገቢ ያልሆነና ጊዜውን ያልጠበቀ ነው ሲሉ ለኮንግረስ አባላት ደብዳቤ የጻፉት ሌላኛው ሰው ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ናቸው። የኒው ጀርዚ ኮንግረስመን ክሪስ ስሚት ትናንት ማምሻውን ባደረጉት ንግግር በኢትዮጵያ የሚመጡ የአመራር ለውጦች ለሕዝቡ ያመጡት ፋይዳ ከዚህ በፊት አልታየም ብለዋል።
Ethiopia's previous transfer of power indicate that leadership change is often followed by unfulfilled promises.
በኢትዮጵያ የስልጣን ሽግግርን ተከትሎ በተፈጠሩ ሁኔታዎች የተረዳነው ብዙ ቃል የሚገባና የተገቡት ቃላት ግን የማይሟሉባቸው እንደሆኑ ነው። ተቃዋሚዎችን ለውይይት እየጠሩ በጎን ስልጣን ማጠናከር ነው ስራቸው። ይሄ ዳግም ሊፈጠር አይችልም። ስለዚህ ይህ ውሳኔ በእያንዳንዳችን የሕዝብ ተወካዮች ሊደገፍ ይገባዋል።
በአዳራሹ ዙሪያ ኢትዮጵያውያን በውሳኔ 128 መጽደቅ ደስታቸውን ሲገልጹ ታይተዋል። ኢትዮጵያውያኑ የዘርና የፖለቲካ ልዩነቶቻቸውን አቻችለው ለጋራ ግብ መስራታቸውን ነው የሚናገሩት፣ በድርጅትም እንደ ግለሰብም። ውሳኔው በሀገራቸው ፖለቲካና አስተዳደር ምን አይነት ለውጥ ያመጣል? በአዳራሹ ዙሪያ የተሰባሰቡ እንደዚሁም በውጭ የነበሩትን አስተያየት ሰብስቤያለሁ። ቀዳሚው ቴዎድሮስ ትርፌ ናቸው። በሰሜን አሜሪካ የአማራ ማኅበር ወኪል ሲሆኑ በአጠቃላይ የአማራ ድርጅቶችን በሰሜን አሜሪካ የሚያስተባብረው አድማስ አካል ናቸው።
The goal is, you know, take this energy that we have from this passage of this House Resolution 128 and get more co-sponsors for the Senate resolution so we can get it over the hump.
ግባችን በዚህ የሕግ መምሪያው ምክር ቤት ውሳኔ 128 ማለፍ ያገኘነውን ኃይል ይዘን በሴኔቱ የቀረበው የውሳኔ ሐሳብ እንዲያልፍ አጋር በማፈላለግ እንሰራለን። ከዚያም በተጨማሪ ውሳኔው ያካተታቸው የመፍትሄ ሐሳቦች በመንግሥቱ ተግባራዊ እንዲሆኑ ከኮንግረስ አባላት ጋር አብረን እንሰራለን። የውጭ ጉዳይ መስሪያ ቤቱ እንዲተገብረው፣ USAID እንዲተገብረው፣ የገንዘብ ሚኒስቴርም እንዲሁ ተግባራዊ እንዲያደርግ እንሰራለን። የኢትዮጵያ መንግሥትም ቢሆን በበኩሉ እንዲያስተካክል የቀረቡ ሐሳቦችን ተግባራዊ እንዲያደርግ እንሰራለን። ይህንንም ለኮንግረስ አባላት በማሳወቅ እንሰራለን።
ግርማ ታደሰ ይባላለሁ። ወኪል የመጣው ድርጅት ኦሮሞ አድቮኬሲ አሊያንስ ነው። ከመጀመሪያ ጀምሮ አክቹሊ ስራ የጀመርነው ከ2015 ጀምሮ ነው። በተለይም መጀመሪያ ህዝብ መገደል ሲጀምር 2015 ላይ ድምጽ በማሰባሰብ ነበር ኮንግረስ ሪች አውት እናደርግ ነበረው። ያኔ ብዙም አናቅ ምን ይደረግ እንደሚችል፣ ግን በኋላ ላይ ሴኔት ሪዞሉሽን ተጀመረ። ከዛ ወደ ሃውስ ሄደ እና ከረጅም አመት ከኦልሞስት 2 አመት ስራ በኋላ ይሄ ስራ ደግሞ እኛ ብቻ ሳንሆን የተቀናጀ ስራ፣ ለምሳሌ የአማራ አሶሲዬሽን ኦፍ አሜሪካ የሚባል፣ የሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ ሌሎች የኦሮሞ ኮሚኒቲዎች፣ የተለያዩ ከኦሮሞ ኮሚኒቲና ሌሎች የኢትዮጵያ ኮሚኒቲዎች እኛንም ጨምሮ ኦሮሞ አድቮኬሲ አሊያንስን ጨምሮ በጋራስ በቅንጅት ስንሰራ ነበር ከስፖንሰር ካደረጉት ሴናተሮችና ሃውስ ሪፕሬዘንታቲቭስ ጋር እና በጣም የረጅም ጊዜ ስራ በጣም የተቀናጀ ስራ ብዙ ነገር የተማርንበት ነው። ግን ዛሬ በመሳካቱ በጣም እድለኛ ነን እና ደስ ብሎናል።
ስሜ መስፍን እባላለሁ። የምኖረው ቨርጂኒያ ነው። ዛሬ ደስ ያለኝ ምንድን ነው፣ ለብዙ ጊዜ በሀገራችን ውስጥ የሰብአዊ መብት ጥሰት አለ ብለን እዚህ ስንጮህ ለአሜሪካ ኮንግረስ ብዙዎቹ አይሰሞኑም ነበር። ዛሬ አዳምጠውን ኤችአር 128 በማሳለፋቸው ትልቅ ደስታ ተሰምቶኛል።
የመጣሁት እንትን ነው፣ አባቴንም ስፖርት እንዳደረገው ነው እና እኔም እንትን ሀገሬን ፍሬንድ የሆን ፈልጌ ነው።
አመሰግናለሁ።
ታዘበው አሰፋ እባላለሁ። የአማራ ዲሞክራሲያዊ ኃይል የውጭ ጉዳይ ሰብሳቢ ነኝ። በእኛ በኩል ያለን አቋም በመጀመሪያ በጣም ደስተኛ ነን። ደስተኛ የሆንበት ዋና ምክንያት ወያኔን እኛ የምንታገለው ገዳይ ነው፣ በዝባዥ ነው፣ ጨቋይ ነው፣ ግፈኛ ነው ብለን ነው ወንድሞቻችን በረሃ ወርደው የሚታገሉት። ያንን ደግሞ ዛሬ ተሰደን በምንኖርበት ሀገር በዓለም ታላቅ የሚባለው አሜሪካ በህዝብ ተወካዮች ዘንድ በሙሉ ድምጽ የወያኔን ስርዓት የሚያደርገውን በደል ግፍ ተረድተው ለወያኔ ስርዓት ቮት ኦፍ ኮንፊደንስ አሳጥቶታል። የአሜሪካ ህዝብ በቃ የወያኔ ስርዓት በኢትዮጵያ ህዝብ ላይ የሚያደርገውን ነገር እናውቃለን እንደማለት ነው ዛሬ የተሰጠው ቮት።
እስከዳድረስ ይባላል። የመጣሁት ከአድማስ ሎክ ቡድን ነው። አድማስ ማለት ደግሞ የአማራ ድርጅቶች እና ማህበራት ስብስብ ነው። ከዛ ነው የመጣሁት። እኔ በጣም ደስ ብሎኛል በመጽደቁ፣ ምክንያቱም የለውጡ ሂደት መጀመሩ ነው ገና። ስለዚህ ይህ በመጽደቁ ደስ ብሎኛል።
ምን ለውጥ ያመጣል ብላችሁ ታስባላችሁ እንደ ድርጅት? በግለሰብ አንቺ ደግሞ?
በግለሰብ ደረጃ የማስበው የሚያመጣው ለውጥ፣ ምክንያቱም እኛ ከሀገራችን ውጭ ያለን ኢትዮጵያውያኖች ሀገራችን ውጭ ብንሆንም ሀገራችን ውስጥ ያሉ ኢትዮጵያውያን እየታገሉ ያሉትን ትግላቸውን እናውቃለን። በየቀኑ እየሞቱ ነው፣ እየተሰቃዩ ነው፣ እየተጋረፉ ነው። ስለዚህ የሂውማን ራይትስ አጠባበቅ በሌላው በሁሉም ዓለም ላይ ያለው ወገኖቻችን ላይ እኛ እዚህ ሀገር ኤክሰርሳይዝ እያደረግ ነው ያለ ነው። እዛም እንዲሆን ስለምንፈልግ ይሄ እሰ ፕሮሰስ መጀመሩ ነው። ስለዚህ ለሁላችንም ይጠቅማል ብዬ አስባለሁ።
ስሜ ተሽሬ ዋቆ ነኝ። እኔ የኦሮሞ ማህበረሰብ በምንሶራ ኃላፊ ነኝ። የመጣሁትም ከምንሶራ ነው። ዛሬ ሀውስ ሪዞሉሽን 128 በሙሉ ድምጽ በዩኤስ ሀውስ ኦፍ ሬፕሬዘንታቲቭ ወይንም የአሜሪካ ምክር ቤት ውስጥ ሙሉ በሙሉ ድምጽ አግኝቶ በማለፉ የተሰማንን ደስታ ለማቅረብ ፈልጋለሁ። ይሄ ደስታ ደግሞ የመላው ህዝብ መላው የኦሮሞ የአማራ የሌላውን ብሔረሰብ ሁሉ የሰራበት በአሜሪካ የሰራበትና በአገር ቤት ያሉ ሰዎች ልጆች በቅርብ ጊዜ ደግሞ የተገደሉ ሰዎች ውጤት ነው እና ይህንን ደረጃ በማድረሳችን ኢትዮጵያ ወደ የተሻለ አቅጣጫ ለሁሉም ሰው የምትሰራ እንድትሄድ እንመኛለን።
አመሰግናለሁ። እኔ ተክሌሻው እባላለሁ። ወክዬ የመጣሁት የአማራ ህልውና ኢትዮጵያ አንድነት ድርጅትን ነው። እንደ ስብስብ ደግሞ አድማስ የሚባለውን የአማራ ድርጅቶች እና ማህበረሰብ ስብስብ የሚባለውን ጋር ወክዬ ነው የመጣሁት። ያኔ ስደክምበት ቆይተናል፣ እንደ ድርጅትም እንደ ግለሰብም። ዘመዶቻችን ረጅም ብትር ባይመቱበት ያስፈራሩበት ይባላል። አፈጻጸሙ ሌላ ችግር ሊገጥሞ ይችላል፣ ግን ቢያንስ እንዲህ አምኖ እንግዲህ አሜሪካን የምታወቅ ሀገር ነው፣ የዓለምን ፖለቲካ የሚቀይሱ ሀገር ነው ያለበት። በእነሱ እውቅና ተገንቶ ያስራል፣ ይገላል እና ዜጎቹ ላይ የሰብአዊ ድርጊት ይፈጽማል እና ይሄ ሊቆም ይገባል ብሎ የተወሰነ ይሄ በራሱ ትልቅ ውሳኔ ነው። ወደ ተግባርነት ይለወጣል፣ የእኛን ጥረት ይጠይቃል። ወደ ተግባርነት ይለወጣል፣ የህዝቡ አንድነት ይጠይቃል። አትሊስት አንድ አሁን ብትር አግኝተናል። ማስፈራሪያ ዓለም ሊቀበልበት የሚችል እነዚህ ለጋሽ ሀገሮች የምንላቸው አበዳሪ ሀገሮች የምንላቸው ወይም ብለው ዛሬ ወጣት መሪዎች እያሉ ሲያጭበረብሩ የነበሩ ሰዎች አለመሆናቸውን ያሳየ ነውና ይህ ለኢትዮጵያ ዛን ተስፋ ነው። መቼም ተስፋ ዓለም ህዝብ የሚኖሩ በተስፋ ነው። እንደዚያ ነው የማየው።
የውሳኔ 128ን ሀሳብ ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ከዚህ በፊት እንደተናገሩት ውሳኔ 128 ለኢትዮጵያ መንግሥት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው ብለው ነበር። ሌሎች እንደዚህ ነው የሚያዩዋችሁ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎች እንዲያደርጉ ነው ማለታቸው ይታወሳል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከካፒታል ሂል።
አመሰግናለሁኝ ሄኖክ። ይኸው የአሜሪካ ኮንግረስ ያሳለፈው ኤችአር 128 መሬት ላይ ያለውን ተጨባጭ ሁኔታ ከግምት ያላስገባ ነው ሲል የኢትዮጵያ መንግሥት ተቃውሞውን ገልጿል። ውሳኔው ወቅቱን የጠበቀ አይደለም፣ አግባብነት የለውም ብለዋል የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ። የኢትዮጵያን መንግሥት አቋም የያዘውን ዘገባ እስክንድር ፍሬው ከአዲስ አበባ ይዟል።
የኢትዮጵያ መንግስት ኤችአር 128ን መቃወም የጀመረው ገና ከጅምሩ ነው። በተለያዩ አጋጣሚዎችም አቋሙን ይፋ ሲያደርግ ቆይቷል። አዋጁ ትናንት በኮንግረሱ ከጸደቀ በኋላ ያንጸባረቀው አቋም ደግሞ ወቅታዊውን ሁኔታ መነሻ ያደረገ ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ እንዳሉት ውሳኔው ወቅቱን የጠበቀ አይደለም፣ አግባብነትም የለውም። የኢትዮጵያ ሕዝብ ህገ መንግስታዊ የመብት ጥያቄዎችን በተለያዩ መንገዶች ሲያነሳ መቆየቱን ሚኒስትሩ አስታውሰዋል። መንግስትም ችግሮች መኖራቸውን አምኖ እርምጃ እየወሰደ መሆኑን ዶክተር ነገሪ ማሳያዎችን በመጥቀስ ጭምር አብራርተዋል።
የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ለእነዚህ ችግሮች መፍትሄ እንዲሆኑ የወሰዱት እርምጃ አለ፣ ኃላፊነታቸውን ለቀዋል። እሳቸውን በመተካት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን በቅርብ ባደረጉት ንግግር እስካሁን የተከሰቱትን ችግሮች መንግስት ራሱ ኃላፊነት እንደወሰደ ከዚህ በፊትም ደግሞ ቅርታ እንደጠየቀ በቅርታ ማለት ብቻ ሳይሆን ደግሞ የሕግ የበላይነትን ለማስከበር ከምን ጊዜው በበለጠ ሁኔታ በተሻለ ሁኔታ ለመስራት ቁርጠኛ መሆኑን የገለጸበት ሁኔታ አለ። እንግዲህ እዛ ላይ የተገለጹት ተጠያቂነትን የማስፈን የመልካም አስተዳደር የዲሞክራሲ ምህዳር የሰብአዊ መብቶችን ማክበር በተመለከተ ሌላ አካል ስለነገረን ሳይሆን መንግስት ግዴታ ስላለበት ነው። ምክንያቱም ይሄ ህገ መንግስታዊ መብቶች ናቸው። በዚህ ደግሞ ክፍተቶች ጥሰቶችም ሲስተዋሉ ነበር። መንግስትም ደግሞ በዘረጋቸው የዲሞክራሲ ተቋማት ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን በኩል ሲያጠና ይቆይበትና በተጠያቂነት ላይ ምንም ድርድር እንደማይኖር መንግስት በግልጽ ያስቀመጠበት ሁኔታ አለ። እንግዲህ በመፈለገው ፍጥነት እንደሄድና ህዝባችን ያነሱ ያሉ ጥያቄዎች ምላሽ እንዲያገኝ አሁን ደግሞ በአዲስ መልክ ትልልቅ የሪፎርም እርምጃዎች መንግስት እየወሰደ ባለበት ነው እንግዲህ ይሄ የወጣው። ስለዚህ ወቅታዊም አይደለም። አሁን ይሄንን የተጀመረው አዲስ እርምጃ የዜጎቻችንን ጥያቄዎች የመመለስ እርምጃ ከአዲሱ አመራር ጋር ሆኖ መደገፍ ነው እንጂ በተለይም ህዝብን የሚያደናግር ያውም ደግሞ መሬት ላይ ያለውን ነባራዊ ሁኔታውን በተለይ አሁን እየገለጽኩ ያለውን ለለውጥ ያለንን ተነሳሽነት ከግንዛቤ ውስጥ ያላስገባ ውሳኔ ስለሆነ ጠቃሚ ነው ብለን አንወስደውም ማለት ነው።
በመንግስት ተወሰዱ ያሏቸውን ሌሎች አዎንታዊ እርምጃዎችን ማብራርተዋል ሚኒስትሩ።
በተለይ ባለፉት 3 አመታት ያጋጠሙን ችግሮች ሁላችንንም ያሳዘነ ነው እና ይሄን ለመለወጥ ደግሞ በተለይ አዲሱ አመራር ለወቅታዊ ችግር ተገቢው ምላሽ ለመስጠት ለምሳሌ በንግግራቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ ያደረጉበት ከተፎካካሪ ፖለቲካ ፓርቲዎች ጋር አማራጭ እንዳላቸው ኢትዮጵያዊ ዜጋ ሀገር ወዳድ ዜጋ ነው ምንቆጥራቸው ጣላቶቻችን አይደለም ተቃዋሚም አንላቸውም አብረን እንሰራለን እኛ የተወሰነ ርቀት ከዚህ በፊት ካደረግነው ርቀን መሄድ አለብን ኢንጌጅ ማድረግ አለብን ብሏል። እነሱም ብቻ ሳይሆን ደግሞ ውጪ ያሉትም የኢትዮጵያ ጉዳይ ያገባናል የሚሉ ዲያስፖራ አባላትም ይሆኑ ተቃዋሚ ፖለቲካ ፓርቲዎችም ግለሰቦችም ይሆኑ የኢትዮጵያ ጉዳይ ከሚያገባቸው ጋር ለመስራት መንግስት ራሱ ውሳኔ ያስተላለፈበትና ያንን ተግባራዊ ያደረገ ያለበት ሁኔታ አለ። ሌላው ደግሞ ከቅርብ ጊዜ ወዲህ እንዳየነው ለምሳሌ በተለያዩ ምክንያቶች የታሰሩ በሽዎች የሚቆጠሩ ዜጎቻችን እንዲፈቱ መንግስት ወስኖ በዛው ውሳኔ መሰረት ከሳቸው ተቋርጦ አንዳንዶቹ ደግሞ በይቅርታ እንዲፈቱ ተደርጓል። ይሄ ቀጣይነት ያለ ሂደትም ነው። በአንድ በኩል እነዚህን እርምጃዎች መንግስት እየወሰደ ነው። በዲሞክራሲ ምህዳሩ ደግሞ ሌላው የመደራጀት መብት፣ የመረጃ የማግኘት መብት፣ የሚዲያ ነጻነት እነዚህ በመፈለገው ደረጃ እንዲያድጉ ክፍተቶችን እየለየን የሪፎርም ስራዎችን እየሰራን ነው ያለነው። ይሄ ባለበት እንግዲህ ተጨባጭ የሆኑ እርምጃዎች እየተወሰደ ባለበት ምን እንዲያመጣ ነው ይሄ ውሳኔ በአሁኑ ጊዜ የሚተላለፈው?
በኢትዮጵያና በዩናይትድ ስቴትስ መካከል ያለው ጠንካራ ግንኙነትም ኮንግረሱ ኤችአር 128ን በማሳለፉ ምክንያት እንደማይስተጓጎል ሚኒስትሩ ተናግረዋል።
ከአሜሪካ ጋር የነበረን ጠንካራ ግንኙነት የሚጎዳም አይደለም ለወደፊትም ደግሞ የሚቀጥልና ያ ግንኙነት ደግሞ ለመንግስት ተብሎም ሳይሆን ለህዝቡ ለዜጎቻችን ጥቅም ሲባል እንዱም ደግሞ በአጠቃላይ ለቀጠናው ሲባል ግንኙነታችን ተጠናክሮ ይቀጥላል። ነገር ግን ይሄንን ውሳኔ በእኛ በኩል የሚጠቅም አይደለም፣ ወቅቱን የጠበቀ አይደለም፣ አግባብነት ያለው አይደለም፣ የተነሱትን ጉዳዮች መፍትሄ የሚሰጥ ነገር አይደለም የሚል አቋም ነው ያለን።
የኢትዮጵያ የሰብአዊ መብትና የተጠያቂነት ህግ ኤችአር 128 በአገሪቱ የተጣለውን የአስቸኳይ ጊዜ አዋጅ መነሳት ጨምሮ በመንግስት መወሰድ ያለባቸውን ሌሎች እርምጃዎችም ይዘረዝራል። ዩናይትድ ስቴትስን የመሳሰሉ አንዳንድ ምዕራባውያን መንግስታት የዚህን አዋጅ መጣል ሲቃወሙና እንደሚያሳስባቸውም ሲገልጹ ቆይተዋል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በሳምንቱ መጨረሻ ከዲፕሎማቲክ ማህበረሰቡ ጋር ለመጀመሪያ ጊዜ እንደሚገናኙ ምንጮች እየገለጹ ነው። ግንኙነቱ ምን መልክ እንደሚኖረው ይህ አዋጅና ሌሎች ወቅታዊ ሁኔታዎችም ስለመነሳታቸው ግን እስካሁን የተጨበጠ መረጃ የለም። ትናንት በኮንግረሱ ያለፈው ኤችአር 128 ህግ ሆኖ እንዲወጣ ለሴኔቱ መቅረብና በኋላም በፕሬዝዳንቱ መፈረም ይኖርበታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
በዛሬው ዕለት ወደ አምቦ ከተማ ተጉዘው በስታዲየም ለተሰበሰበው የከተማው ነዋሪ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የትላንቱን ቁርሾና ጠባሳን በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠይቀዋል። ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ ከጅጅጋ ቀጥሎ ሁለተኛው በሆነው በዛሬው የአምቦ ጉብኝታቸው ምክትላቸው አቶ ደመቀ መኮንን፣ የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳና ሌሎች የፌዴራል ባለሥልጣናት አብረዋቸው የተጓዙ ሲሆን በቀረቡ ንግግሮች ቄሮዎች ተመስግነዋል። ጽዮን ግርማ ቀሪውን ይዛለች።
ከአዲስ አበባ በስተምዕራብ 126 ኪሎ ሜትር ርቀት ላይ ወደምትገኘው ባለፉት 3 ዓመታት ብዙ ሞቶችን ወደ አስተናገደችው አምቦ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ለንግግር ወደ መድረኩ ሲወጡ የሞቀ አቀባበል ነበር የተቀበላቸው።
አምቦ ተመውቶም ማውላና አቦቲ ገዳ አቦቲ አመንታ ጃብሶዲ ቢያ ኤሮ ጋቸና
ከፍተኛ ባለስልጣናትን፣ አባ ገዳዎችን፣ የሃይማኖት አባቶችን ካመሰገኑም በኋላ የሁላችንም ጋሻ የሆናችሁ ቄሮች ሲሉ በኦሮሞ የተቃውሞ እንቅስቃሴ ወቅት ጉልህ ድርሻ የነበራቸውን ወጣቶች አመስግነዋል። የዶክተር አብይ አብዛኛው የንግግር ክፍል ከህዝቡ ጋራ አብሮ መስራትን የሚጠይቅ ነበር።
አብሶኒ ቀምሶ ሞታ ከተው ተርሲሞ ቢን እንጅበቹን ደናሜራ እንጅቲን
በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመስራታችን ነው። ይሁን እንጂ ይሄ ድላችን ውጤታማ ሊሆን የሚችለው የተሰጠንን ኃላፊነት አብረን ሆነን ልንሰራ ከቻልን ብቻ ነው።
ጠቅላይ ሚኒስትር አብይ አያይዘው በተገኘው ድል ብዙም ሳንኩራራ ለመጪው ጊዜ አዲስ ታሪክ ለመስራት የማይነቃነቅና የማይፈራርስ ድልድይ በመገንባት የሀገራችንን ሕዝቦች አጠናክረን መጓዝ አለብን ብለዋል። የኢትዮጵያን ሕዝቦች ሁሉን አቀፍ ወደሆነ የፍቅር ምዕራፍ ለማሸጋገር ወደ ስራ መገባት እንዳለበትም በንግግራቸው ጠቅሰዋል። ወጣቶችንና የሴቶችን ጉዳዮች ጨምሮ ያልተመለሱ ብዙ ጥያቄዎች እንዳሉ የተናገሩት ጠቅላይ ሚኒስትሩ የሥራ አጥነትን ለመቅረፍ የሚኖረው ትግል ቀላል እንዳልሆነም ጠቁመዋል። ችግሮች ተነቅሰው የመፍትሄ አቅጣጫዎችም ተለይተው መቀመጣቸውን ጠቅሰው ቃል የተገባውን ተግባራዊ ለማድረግ ሁሉንም ወደ ሥራ ለመተግበር ትብብርና አንድነት እጅግ አስፈላጊ መሆኑንም አስገንዝበዋል።
የትላንት ታሪክ መነሻ እንጂ ለዛሬ ትርፍ ሆኖ ሊያገለግል አይችልም። የትናንቱን የታሪክ ጠባሳ ከመነካካት ወጥተን ለወደፊቱ የጠንካራ አንድነት ማዕቀፍ መመስረት አለብን።
የሰብአዊ መብት አጠባበቅን በተመለከተ በንግግራቸው ላይ አካተውም ነበር።
የሰብአዊ መብት አጠባበቅን ለማረጋገጥ አስፈላጊ በሆኑ ጉዳዮች ላይ በጋራ በመስራት የሚገጥሙንን መሰናክሎች ሁሉ አንድ ላይ ሆነን አብረን እያረምን መሄድ ይኖርብናል።
በዛሬው የአምቦ ዝግጅት ላይ ከጠቅላይ ሚኒስትሩ ጋር አብረው ከተጓዙት መካከል ምክትል ጠቅላይ ሚኒስትር ደመቀ መኮንንም ኢትዮጵያ በአዲስ ምዕራፍ ላይ ናት ብለዋል።
በዚህ ጉዞ የጀመርነው ለውጥ አለ፣ የሚያኮራ ፍሬያ መንገድ አለ። ያንን ከሕዝቡ ጋር በመሆን ለውጡን ለማስቀጠል ጉዞ ጀምረናል። ለውጥ መጀመር ራሱ አንድ እርምጃ ነው። ለውጥን በተሟላ ሁኔታ ለማስቀጠል ደግሞ ሌላ ተደማሪ ጥረት የሚጠይቅ ነው። የጥረቱ ትልልቁ ባለቤቶች እናንተ ወጣቶች ቄሮ የዛሬዋን ሲሆን አርሶ አደሮች የሀገር ሽማግሌዎች፣ አባገዳዎች፣ ምሁራንና ሁሉም ባለቤቶች ናቸው። ሁሉም ያለው ለለውጥ ጠጠር የመሆኑን ድርሻውን መወጣት ወቅታዊና ታሪካዊ ጊዜ ነው። ይህንን እውን ለማድረግ ሰላማችንን እንጠብቅ፣ ዴሞክራሲያችንን እናጥልቅ፣ ልማታችንን እናፋል። በዚህ ጉዞ ሁላችንም የምንመራባትን የበለጸቀች ጠንካራ ሀገር ለመገንባት እንመራለን። ለዚህ ጊዜው አሁን ነው። መጪው ጊዜም ብሩህ ነው። አምቦ ኬኛ ገለመማ።
የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳም ከኦሮሞ ርቆ የቆየው 4 ኪሎ ቤተ መንግስት ዛሬ በኦሮሞ ህዝብ ትግልና የሀገራችን ብሔር ብሔረሰቦች ባደረጉት ተጋድሎ እጃችን ገብቶ ይገኛል ሲሉ ተናግረዋል። ብሔር ብሔረሰቦችና የኢትዮጵያ ህዝቦች የሰጧቸው አደራና ኃላፊነት እጅግ ከባድ፣ ቀንና ሌሊት እንቅልፍ የሚነሳ መሆኑን መገንዘብ አስፈላጊ ነው ብለዋል። በአንድ በኩል በእኩልነት ተጠቃሚነትን ማረጋገጥ፣ በሌላ በኩል ደግሞ የኢኮኖሚ እድገትን በማምጣት የህዝቦቻችንን ህይወት የመለወጥ ትልቅ የቤት ስራ ከፊታችን ተደቅኖ ይገኛል ብለዋል። አያይዘውም በአሁን ወቅት ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሰላም ወርዷል። ህብረተሰቡ ፊቱን ወደ መደበኛ ስራው መልሷል። የተፎካካሪ ፖለቲካ ፓርቲዎች እንኳን ሳይቀሩ ተስፋቸው ድርጅታቸው ላይ እንደሆነ እየተናገሩ ነው ብለዋል። የዛሬውን የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በተመለከተ በዝግጅቱ ላይ የተገኘችና ስሟን መግለጽ ያልፈለገች አንዲት የአምቦ ከተማ ነዋሪን በስልክ አስተያየቷን ጠይቂያት ነበር።
አገራችን መርጦ ከአምቦን ማለት አምቦን መርጦ ከሁሉም በላይ ሰጥቶ መምጣቱ ራሱ ትልቅ እንደ ትልቅ ነገር ነው እኛ ያሰብነው። አሁን ደግሞ በዚህ ሰዓት በዚህ ወቅት እኛ ስንቶች የሞቱብን ስንቶች ወጣቶች አሉን። እሱንም ደግሞ እንደ ብርታት እንደምሰጥ ነው እኛ ያሰብ ነው ማለት ነው። ብዙ ነገር ሆነናል እዚህ አምቦ ውስጥ። አምቦ ደግሞ የታሪክ ሀገር እንደሆነች ነው እሱም እየገለጸልን።
የሰው ስሜት ምን ይመስል ነበረ?
በጣም ደስተኞች ነበሩ። በቃ በጣም 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 ደስታው ከሁሉም ላይ ደስታ ነው የምታዩ። ሁሉም ሰው እዛ ያለው ሁሉ በደስታ የተሞላ ሰው ነው እዛ የነበረው። ብሔር ብሔረሰቡ ሙሉ ሁሉም የሀገሩ ሁሉ ብሔር ብሔረሰብ ጨምሮ ሁሉም ደስተኛ ነበር። እሱንም ሁሉንም አብስቶ ነው ንግግሩ ያደረገው። በጣም ደስ ብሎናል።
በጣም አመሰግናለሁ። እግዚአብሔር ይስጥልን ለሰጠሽን ማብራሪያ።
እኔም አመሰግናለሁ ደውላችሁ ስለጠየቃችሁ በጣም አመሰግናለሁ።
ፌዴራል ጠቅላይ አቃቤ ሕግ የ114 ተከሳሾችን ክስ ማቋረጡ ተገለጸ። ከመካከላቸው ሁለቱ የዋልድባ ገዳም መነኮሳት መሆናቸው ተረጋግጧል። መለስካቸው አማሃ ነው ዝርዝሩን የላከልን።
ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባስገባው ደብዳቤ የ114 ተከሳሾች ክስ እንዲቋረጥ መወሰኑን አስታውቋል። 114ቱ ተከሳሾች በሙሉ በተለያየ የሽብር ወንጀል የተጠረጠሩ ሲሆኑ ከእነዚህም መካከል የዋልድባ ገዳም መነኮሳቱ አባ ገብረ ኢየሱስ ኪዳነ ማርያምና አባ ወልደ ሥላሴ ወልደ ሃይማኖት ይገኙበታል። ክሳቸው እንዲቋረጥ የተደረገላቸው እነዚህ ሰዎች ከዚህ በፊት ሲደረግ እንደቆየው ከእስር እንደሚፈቱ አቃቤ ሕግ መግለጹንም ምንጮች ይናገራሉ። ከሁለቱ መነኮሳት ጋር በአንድነት የተከሰሱት የአቶ ነጋ ዘላለም ጠበቃ አቶ አለልኝ ምህረቱን ተወሰነ በተባለው ውሳኔ ላይ ያላቸውን መረጃ ጠይቄያቸዋለሁ።
ለጊዜው እንግዲህ ከፍርድ ቤቱ ጽሕፈት ቤት ያረጋገጥኩት መነኮሳቱ የተከሰሱበት በመነሻገር ወልደ ሚካኤል መዝገብ 3 ሰዎች ቀርተው ነበር። እነሱ ሙሉ በሙሉ ክሳቸው እንደተቋረጠ አረጋግጫለሁ። ሁለቱ መነኮሳትና አቶ ነጋ ዘላለም ናቸው። በሌላ መዝገብ እና አስቻለው ደሴ በሚል መዝገብ ሁለት ሰዎች ክሳቸው እንደተቋረጠ አረጋግጫለሁ። ሌሎችም ያው እንደተቋረጠ ተነግረዋል። ግን ለጊዜው ነው ያረጋገጥኩት የእነዚህም ብቻ ስለሆነ ነው። እኔ በርካታ ደንበኞች አሉ። እነሱ ክስ ተቋርጦ እንደሆነና እንዳልተቋረጠ ጠይቄ ነበር። ስለመቋረጡ የመጣ ደብዳቤ አለመኖሩን ከፍርድ ቤት ሳድወጥ አረጋግጫለሁ። ምናልባት እንግዲህ ዛሬ የደረሰው ደብዳቤ ሙሉ በሙሉ ይሁን አይሁን ያረጋገጠው ነገር ስለሌለ ነገንም እንጠብቃለን።
በተመሳሳይ በሽብር ወንጀል ተጠርጥረው ከተያዙና በሌላ መዝገብ ከተከሰሱ ሰዎች መካከልም ዛሬ ክሳቸው እንደተቋረጠ የተነገራቸው እንዳሉም ከተከሳሾቹ ጠበቆች አቶ ወንድሙ ይብሳ ለቪኦኤ አስረድተዋል።
ተፈቱ ከተባሉት ውስጥ ይሁኑ አይሁኑ በግልጽ አላየሁትም። ነገር ግን አቶ ሀብታሙ በየነ አመንቴ ከወለጋ አካባቢ ታዝወሩ ሞች ናቸው። በእነሱ መዝገብ ከተከሰሱት ውስጥ የአምስቱ ሰዎች ስም ዝርዝር ክሱ እንደተቋረጠ በችሎት ላይ ተነግሮናል። ከነዚህ ክሳቸው ከተቋረጡት ውስጥ አንደኛ አቶ ተስፋዬ አበበ፣ ሁለተኛ አቶ ብድሱማ ፍቃዱ፣ አቶ ጎልፋ መከረና፣ አራተኛ አቶ ዋክቶላ ኃይሉ፣ አምስተኛ ጫላ ያደቴ ቡልቱም ተባሉታ ክሳቸው ተቋርጧል። የተቀሩት ደግሞ አራት ሰዎች ናቸው። በዚህ መዝገብ ቁጥር ወደ 14 ነበሩ። ቀደም ሲል ሌሎቹ ተፈርዶባቸዋል እንከላከልም ተብሎ፣ አሁን ከነዚህ ውስጥ አራት ሰዎች ይቀራሉ ማለት ነው። እነዚህ አምስቱ ዛሬ ክሳቸው የተቋረጡ ከነዚህ ከተባሉት ውስጥ ሆናሉ ብዬ ነው።
በተመሳሳይ ወንጀል ተከሰው ከተፈረደባቸው መካከል እስከ ዛሬ ከጥቂቶቹ በስተቀር የተፈቱ የሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዊኒ ማዲኪዜላ ማንዴላ ህልፈት አቡነ ዴዝሞን ቱቱ ቀስተደመናይቱ ሀገር ሲሉ ከዲሞክራሲያዊው የሥርዓት ለውጥ በኋላ በጠሯት ደቡብ አፍሪካ ለዘመናት የተካሄደውን ጸረ ዘር መድሎና ጸረ ረገጣ ትግሎች ትውስታ ከያንቀላፉበት ጥጋጥግ ቀስቅሷል። ዊኒ ለልቦናችንና ለቀልባችን ያንን ያህል ቀረቡና ባለፈው ሳምንት ዕለተ ሰኞ መጋቢት 24 2010 ዓመተ ምህረት በ81 ዓመት ዕድሜያቸው ያረፉ ጊዜ ዊኒ ሞተች፣ ዊኒ እኮ ሞተች እያልን ድንገተኛውን መርዶ በሐዘን ስሜት ተቀባበልን። አዛውንቲቱን የነጻነት ትግል አርማ አንቺ እያልን ጠራን፣ ልክ የቀድሞውን ባለቤታቸውን ኔልሰን ማንዴላን አንተ እንድንል። እኔም የታሪኩን ፍሰት እየተከተልኩ አንቱም አንቺም እያልኩ ብጠራ ከቁባት ትጣፉት ታሪኩን ተከተሉ። ምንም እንኳ የዊኒን የሕይወት ታሪክ የውዝግብና የሁከትም ጥላ ሊያደበዝዘው ሲገዳደረው ቢሰነብትም ዓመታትን ቢያስቆጥርም በዛሬው የመሸኛ ሥነ ሥርዓት ላይ በጎ በጓቸው ሲሞገስ ከሀገሪቱ ልሂቅ እስከ ደቂቅ ያለ ሁሉ መልካሙን ትውስታውን ስለ ዊኒ ማዲኪዜላ ማንዴላ ከማዝነብ አልሸሸም። የዊኒ ማንዴላ ቅርስና የትግሏ ትሩፋት እኮ መንጠፊያ የለውም ይሉ ነበር የተናገሩ ሁሉ። አኒታ ፓውል ከጆበርግ እንደዘገበችው ዊኒ ማንዴላ ላባቸውንም ደማቸውንም ሰጥተው ታግለዋል። የዘሮችን እኩልነት በደቡብ አፍሪካ ምድር ላይ ለመደንገግ በጉልህ በሚንጸባረቅ ጀብዱ ታግለዋል። የግል ክፍያ ፈጽመዋል። የዊኒ ትግል ይቀጥላል ብለዋል። በዚህች ምድር ላይ ሕያው ሰው ሆነው የቆዩባቸውን ዓመታት በክብር ያነሱ የተናገሩ የዕድሜ ዘመን ሁሉ ተሟጋች አክቲቪስት ዊኒ ማንዴላ የሕዝብ እንደራሴ ሆነው ለ20 ዓመታት ፓርላማው ውስጥ አገልግለዋል። የዊኒ አስከሬን የፊታችን ቅዳሜ በመንግሥታዊ የክብር ሥርዓት ወደ ዘላለማዊ ማረፊያው ይሸኛል። በዚያ ተገኝተው የዊኒ ማዲኪዜላ ማንዴላን የሕይወት ታሪክ የሚያነቡት የሀገሪቱ ርዕሰ ብሔር ሲሪል ራማፖሳ ራሳቸው ናቸው። የትንቅንቁ ዘመን የዱር ጓዳቸውም ነበሩና ዊኒን በቅርባቸው ያሉና የሀገራቸው ሰው ኡማማ እያለ ነው የሚጠራቸው። ቸርነታቸውን፣ የክፉ ቀን ሰው መሆናቸውን፣ ታማኝ ወዳጅ ጓደኛ መሆናቸውን ለመግለጽ ይመስላል። ፕሬዚደንት ራማፖሳም እንዲሁ ይሏቸዋል።
Whilst we mourn Umama Winnie for her passing away,
የኡማማ ዊኒን ህልፈት በመሪር ሐዘን እያሰብን እዚህ የተገኘነው ሕይወቷን በክብር ሐሴት ለማሞገስም ነው። ምክንያቱም ይህ ሕይወት ትርጉም ባለው ሁኔታ የተኖረ ነውና፣ የሌሎች ሕይወት እንዲሻሻል ያለ ስስት የተሰጠ ሕይወት ነውና።
የትግሉ ዘመን አርበኛውን ኪንግስሌይ ማኩቤላን ጨምሮ ለብዙ ደቡብ አፍሪካውያን ማዲኪዜላ ማንዴላ የእናት ተምሳሌት ናቸው። ማኩቤላ ዘረኛው መንግሥት ወንጀለኛ አድርጎ አግዶት የነበረው የአፍሪካ ብሔራዊ ኮንግረስ አባል በመሆናቸው ለዘጠኝ ዓመታት በስደት ሊኖሩ ተገደው ነበር። ማኩቤላ በዚያ ላይ የኤኤንሲ የያኔው መሪ ኦሊቨር ታምቦ ረዳትም ነበሩ። ስለ ዊኒ የሚሉት አለ።
She was like a mother figure to me. When I came back from exile, I lived with her in her house.
ለኔ እንደ እናት ነበረች። ከስደት ስመለስ ቤቷ ውስጥ አብሬያት ኖሬያለሁ። እንደኔ ሁሉ የቤተሰብ አባል ነው ለምትለው ሁሉ ተከላካይ ጥላ ከለላ ነበረች። እንደዚህ አይነት ሰው ነበረች።
ዊኒ በታጋይነቷ በተሟጋችነቷ ምክንያት ዋጋ ከፍላለች። ለአንድ ዓመት ተኩል ብቻዋን ተነጥላ በእስር ቤት እንድትማቅቅ ተደርጋለች። ዱር ወደ ሆነ አካባቢም በግዞት ተባራለች። በቅርብ ዓመታትም ዊኒ ማንዴላ በአንድ የፖሊስ ጆሮና ጠቋሚ ነው ብለው በጠረጠሩት የ14 ዓመት ዕድሜ ጸረ አፓርታይድ ታጋይ የሆነ ታዳጊ መጠለፍና ግድያ ጥፋተኛነት ተበይኖባቸዋል። የዊኒ ማንዴላ ህልፈት ሰሞኑን የሀገሪቱን ገዢ ፓርቲ የኤኤንሲ የሴቶች ማኅበርን ማነቃቃቱ እየተነገረ ነው። ይህንን የሴቶች ሊግ ማንዴላ ለ10 ዓመታት መርተውታል። ዛሬ ሶዌቶ ውስጥ በተካሄደው የኦርላንዶ ስታዲየም ስነ ስርዓት ላይ የተገኙ ሐዘንተኛ ሴቶች ዊኒ ማንዴላ ራሳቸውን ይሸፍኑበት የነበረ አይነት ጨርቅ እየተከናነቡ ወጥተዋል። ዊኒ ማንዴላ የደቡብ አፍሪካ ሴቶች አቅም በውሳኔ ሰጪነት ደረጃ እንዲጠናከር ብዙ ጥረዋል፣ ብዙ አበርክተዋል ብላለች የሰማዕቱ ጸረ አፓርታይድ ታጋይ ክሪስ ሃኒ ልጅ ሊንድዌ ሃኒ።
There have been so many things said about Umama Wini this week that honestly I have found quite unpalatable.
በዚህ ሳምንት ውስጥ ስለ ኡማማ ዊኒ እንደ እውነቱ ለኔ ያልጣሙኝ ነገሮች ሲባሉ ሰምቻለሁ። በመገናኛ ብዙሃኑም መሪዎችም የርሳቸውን ማንነት የሚከላከሉላቸው ሁሉ እንዲህ አይነት አባባሎችን ተናግረዋል። ኡማማ ዊኒ ተከላካይ አስፈልጋትም። ተግባሮቿ እኔ እንደ አንዲት ነጻ ጠንካራና ብርቱ ጥቁር ሴት እዚህ እንድቆም ምክንያት ሆነዋል። በየቤቱ የሚሞቅ እሳት እንዲነድ ማድረጓ ብቻ ሳይሆን እንጨትና ጭራሮም ሰብስባ ያቀጣጠለችው እሷው ነች። ፍራት ጨርሶ አታውቅም።
የአፍሪካ ብሔራዊ ኮንግረስ ኤኤንሲ ዛሬ መግለጫ አውጥቷል። ዊኒ ማዲኪዜላ ማንዴላ አልሞተችም አለ። እጅግ በዛች እንጂ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የዩናይትድ ስቴትስ ምክር ቤት ኤችአር 128 በሚል መጠሪያ የሚታወቀውን የውሳኔ ሐሳብ በትላንትናው ዕለት አጽድቋል። በሀገራቸው የሚታየው የሰብአዊ መብት አያያዝ ያሳሰባቸው ትውልድ ኢትዮጵያ አሜሪካውያን ድምፅ ሰጪዎች በተደጋጋሚ በተካሄዱት የምስክሮች ቃል መስሚያ ሥነ ሥርዓቶች ጨምሮ በጉዳዩ ዙሪያ በተከናወኑ ልዩ ልዩ እንቅስቃሴዎች ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያላሰለሰ ጥረት ሕጉ በመጨረሻው ሊጸድቅ መብቃቱ ተዘግቧል። ለመሆኑ የሕግ ውሳኔ ሐሳቡ ይጸድቅ ዘንድ ከፍተኛ ጥረት ሲያደርጉ በቆዩ ወገኖች ዘንድ በተለየ ስሜት ሲጠበቅ የቆየው ይህ ውሳኔ የተወጠነለትን ዓላማ እንደምን ያሳካ ይሆን? ምን አይነትስ ጉዳዮችን ተፈጻሚ ያደርጋል? አሉላ ከበደ ሂደቱን ሲከታተሉ የቆዩ በዋሽንግተን ዲሲና አካባቢው በሕግ ሙያ የተሰማሩትን ዶክተር ፍጹም አቻምየለህን አነጋግሯል።
ዶክተር ፍጹም አቻምየለህ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
በእንግሊዝኛ መጠሪያ ኤችአር 128 በሚል የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩ ሁሉን አቀፍ መንግስታዊ አስተዳደርም ይኖር ዘንድ ግፊት ለማድረግ በሚል ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበው ውሳኔ ሐሳብ በትላንትናው ዕለት ጸድቋል። እስኪ ከመሰረታዊው ጥያቄ እንነሳ። ይህ የውሳኔ ሐሳብ መጽደቁ ምን አይነት ለውጥ ያመጣል? ዛሬ በኢትዮጵያ በሚታዩ ነባራዊ ሁኔታዎች ላይ በተጨባጭ ምን አይነት ሁኔታዎችን ተፈጻሚ ያደርጋል?
ይሄ የሕግ ውሳኔ ሐሳብ በመጀመሪያ ደረጃ የኮንግረሱን ተቆርቋሪነትን ይገልጻል እና ይሄ የወጣው ሕገ ውሳኔ የአሜሪካ መንግስት ኢትዮጵያ ውስጥ በሚደረገው የሰብአዊ መብት ረገጣ ባለፉት 27 ዓመታት የተከናወኑ ድርጊቶችን፣ የአስቸኳይ ጊዜ አዋጁን፣ የህዝብ ከአንድ ቦታ ወደ አንድ ቦታ በግዴታ ማባረርን፣ የህግ አልባነትን ተቃውሞ የወጣ ውሳኔ ነው እና ከዛም አልፎ የአሜሪካን የውጭ ጉዳይ ሚኒስትርና የገንዘብ ሚኒስትርን በዚህ ጉዳይ ላይ የተሳተፉ ሰዎችን በተመለከተ ውሳኔ ሊያደርግ ሁሉ ሀሳቡን ይገልጻል። ይሄ እንግዲህ የአሜሪካን ኮንግረስ ህግ አውጪው አካል ብዙ ወራቶችን ፈይቶ በኢትዮጵያን ላይ የሚደረሰውን ሰብአዊ መብት ረገጣ ተቆርቋሪ አግኝቶ የራሱ መንግስት ያልተቆረቆረለትን የአሜሪካን ኮንግረስ በዚህ ተቆርቁሮ ያወጣው ውሳኔ ነው።
መልካም። የዩናይትድ ስቴትስ ምክር ቤት ወኪሎች በዚህ የህግ ውሳኔ ሀሳብ የታቀፉ ሀሳብ ሲያጸድቁ በመሰረታዊነት ያዩቸው ያሏቸውን ባቀረቡበት ዝርዝር ለሰብአዊ መብት የሚሰጠው ከበሬታ ከፍ እንዲል፣ የህግ የበላይነት እንዲከበርና ዲሞክራሲ መሰረት እንዲኖረው ይላል። የተባበሩት መንግስታት ድርጅት በአገር ውስጥ ተገኝቶ ምርመራ እንዲያደርግ የሚሉትን ይጨምራል። በእርግጥ እነኚህ ሁኔታዎች በዚህ ቀደም ብሎ በተገለጸው የህግ ሀሳብ ውሳኔ ተፈጻሚ እንዲሆኑ በእርግጥ ተጨባጭ ማድረግ ይቻላል?
ይሄ የአሜሪካን ህዝብ የመረጠው ምክር ቤት የወሰነው ውሳኔ ነው። የአሜሪካ ምክር ቤት የመረጠው ውሳኔን በተለያየ መንገድ ማስፈጸም ይቻላል። አሁን እንግዲህ ይሄ ነው ሀሳቡ፣ የአሜሪካን ህዝብ ሀሳብ ብለህ ልትለው ትችላለህ። ምክንያቱም በተወካዮቻቸው በኩል የተደረገ ነው። ኢትዮጵያ ውስጥ የአሜሪካን አምባሳደር አለ። አምባሳደሩ ተፈጻሚነቱን ለማስተግበር በሚያደርገው ጥረት ከእነሱ ጋር በሚነጋገርበት ጊዜ ይሄ ውሳኔ በጣም ይረዳዋል እና ይሄ እንግዲህ በኋላ በዲፕሎማቲክ መንገድ ለሚካሄዱ መሳሪያ ይሆናል ማለት ነው።
በዩናይትድ ስቴትስ የኢትዮጵያን አምባሳደር ለምክር ቤት አባላት በኢትዮጵያ ለተጀመሩት የለውጥ ሂደቶች እንቅፋት ይሆናል ሲሉ እንዳይጸድቅ የሚጠይቅ ብዙ ዝርዝር የያዘ ደብዳቤ ልከዋል። የኢትዮጵያ መንግስት አቋም ነውና እሳቸው የሚያንጸባርቁት። ከዚህ ቀደምም የኢትዮጵያ መንግስት አሜሪካ በሚገኙ ጉዳይ አስፈጻሚዎች ከፍተኛ ገንዘብ ወጪ አድርጎ ብዙ ጥረት ሲያደርግ እንደነበረ ተዘግቧል። እነኚህ ሁኔታዎች በእርግጥ ዛሬ ካሉት ሁኔታዎች ጋር ተዛምዶ የኢትዮጵያ መንግስት ፈቃደኛ እንዲሆን ያደርጉት ይሆን? ያን መንገድ ሊከፍት ይችላል? ይሄ እንዳሉት በዲፕሎማሲያዊ መንገዶችም በሌሎችም ጥረት የሚደረግበት ሀሳብ ነውና በእርግጥ መንገድ የሚከፈት ይመስሎታል? አያይዘውም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሊያስፈጽሙ ለሚሞክሯቸው ለውጦች እንቅፋት ይሆናል የሚል መከራከሪያም ተነስተዋል በአምባሳደሩ ደብዳቤና በሌሎች መሰል ሀሳብ ባነሱ ወገኖች ዘንድ። እንዴት ይመለከቱታል?
በጣም ጥሩ። አምባሳደሩ የጻፉትን ደብዳቤ አይቼዋለሁ። አምባሳደሩ የዚህ የለውጥ አካል የማይመስል አይነት እንቅስቃሴ የሚያደርጉ ይመስለኛል። ምክንያቱም የጻፉት ደብዳቤ አንደኛ ደካማ ነው።
ለምንድን ነው ደካማ ያሉት?
ማለቴ እሳቸው በደንብ ህጉን ቢያነቡት ኖሮ ይሄ ውሳኔ ዶክተር አብይ ለሚያራምዱት ለውጥ የሚረዳ እንጂ እንቅፋት የሚሆን አይደለም። እንዲሁ በተለምዶ እንቃወም በሚል መንገድ ከላይ ከአዲስ አበባ እንግዲህ ሁለት የተከፋፈለ ኃይል ያለ ይመስላል። የዛን የአንደኛውን ይሄንን ለውጥ ደጋፊ ያልሆነ ኃይል የጻፈው አይነት ደብዳቤ ነው የሚመስለው። ምክንያቱም ይሄ እዚህ ህጉ ላይ የተጻፈውን ነገር እኮ ዶክተር አብይ እኮ በተለያየ መንገድም ብለውታል። በሶማሌ ክልል የተደረገውን ማፈናቀል፣ በኢሬቻ ለተለያዩ ግድያዎች እኮ ይቅርታ ጠይቀዋል። እሳቸው እንግዲህ በተናገሩት እንኳን ብናየው የተለያዩ ለውጦች እንደሚያካሄዱ፣ ሰብአዊ መብት እንደሚከበር፣ ሰብአዊ መብት የተፈጥሮ ጸጋ ነው ብለው የተናገሩ ሰው ናቸው እና እነዚህ ነገሮች የሰብአዊ መብት እንዲከበር ይረዳሉ፣ የኢትዮጵያ መንግስት ኢንከረጅ ያደርጋሉ እንጂ እንቅፋት አይሆኑም። እንደውም ትናንትና እኔ በሲስፓን ነበር ስከታተል የነበረው ኮንግረስማኖቹ በደንብ ተረድተዋል፣ ይገባናል፣ አሁን እየተካሄደ ያለው ሪፎርምን እኛ ለማደናቀፍ አንፈልግም፣ መርዳት እንፈልገው፣ በጣም ኢንከረጅም ሳይኖች አሉ፣ ያለውንም ነገር እንከታተላለን፣ ግን የእሳቸው የተናገሩት ነገር ወደኋላ እንዳይመለስ ሪፎርሙንም ለመርዳት እንል ነው ብለው ተናግረዋል ኮንግረስ ማለት ነው። እና ይሄንን ህግ ያጸደቁት የምክር ቤት አባላት ያውቃሉ እየተካሄደ ያለውን ነገር፣ የእሳቸውንም ንግግርም ሆነ የሚያደርጉት ነገር ተረድተውታል። እና ይሄ እንዲሁ በተለምዶ የአሜሪካን ኮንግረስ የሚያጸድቀውን ነገር እንቃወም በሚል አስተሳሰብ ስሜት የተጻፈ ደብዳቤ እንጂ በትክክል ህጉ ቢነበብ ቢተረጎምላቸው ለአምባሳደሩ እንደዚህ አይነት ደብዳቤ ማይጽፉም ብዬ የምገምተው። ግን ከበፊትም ጀምሮ በኤችአር 2003 ጊዜም በወር $50,000 እየተከፈላቸው እንደዚህ አይነት የሚያደናቅፉ ሎቢስቶች ነበሩ። አሁንም ያንን ስራ በተለምዶ ይሰራል እንጂ ለውጥ የሚያካሄዱት ዶክተር አብይማ ከተናገሩት ጋር የሚዛመድ እንደውም የእሳቸውን ስራ የሚረዳ ህግ ብዬ ነው እኔ ማስብ።
እስኪ የአምባሳደሩን ቃል የእሳቸውን ሀሳብ ገፍቼ ላቅርብ። የዚህ የውሳኔ ሀሳብ መጽደቅ የተጀመሩት ጥረቶች አሉታዊ ተጽዕኖ ያሳድራል ይላሉ በደብዳቤያቸው መጨረሻ። በእርሳቸው ፊርማ የወጣ መሆኑን የሚያመለክተው ደብዳቤ የፖለቲካ አመራሩ ይህን ደብዳቤ ላከው የፖለቲካ አመራር ይላሉ። በጀመርነው የለውጥ ወይም የተሃድሶ ሂደት ዳር ለማድረስ ቁርጠኝነታችን እናረጋግጣለን፣ ወደፊት ለሚደረጉ ውይይቶች ፈቃደኞችም ነን ይላል። ከዛ አንጻር ያለዚህ የውሳኔ ሀሳብ መጽደቅ አምባሳደሩ እንዳሉት ተፈጻሚ ሊሆን የሚችል አይመስሎትም?
አሉታዊነቱ አይታየኝም። አሉታዊነቱ ምኑ ላይ ነው? ይሄ እኮ ይሄ የህግ ረቂቅ ሰብአዊ መብት ይከበር፣ የተቃዋሚ ፓርቲዎች ከእንደዚህ ከቫይለንስ ይቆጠቡ፣ መሳሪያ ያዙ ሰዎች ይጣሉ፣ ከመንግስት ጋር ተሰባስበው ይነጋገሩ፣ የአስቸኳይ ጊዜ አዋጁ ይነሳ፣ የተለያዩ ከሶማሌ ክልል የተባረሩ ሌሎችም የሰብአዊ መብት አታቸው የተረገጠ ግለሰቦች መብት ይኖራቸው የሚል ነው። እሳቸው ፓርላማ ላይ ተነስተው ከተናገሩት ንግግር ጋር ምን የሚቃረን ነገር አለው? እና ምኑ ነው አሉታዊነቱ? ለዚህ ነው ይሄን ደካማም ነው የምለው ይሄን ደብዳቤ። ሁለተኛ ነገር ደግሞ ከጠቅላይ ሚኒስትሩ ሴንቲመንት ጋር የሚሄድ አይመስለኝም። እንደምናውቀው እዛ አሁን እኮ ጠቅላይ ሚኒስትሩ አሸንፈው ወጡ እንጂ የጠቅላይ ሚኒስትሩን ወደዚህ መምጣት ለውጥ ማካሄድን የሚቃወሙ እኮ የመንግስት አካላት አልሆነም። ሙሉ ለሙሉ አንድ ወጥ አይደለም። እና ያንን የሚቃወም የመንግስት አካል ጋር ዝምድና ያለው ወይንም ደግሞ የዛን ሴንቲመንት የሚያንጸባርቅ ደብዳቤ መስሎ ነው የሚታየው የአምባሳደሩ ደብዳቤ እንጂ ጠቅላይ ሚኒስትሩ ፓርላማ የተናገሩት ከዛም በፊት የተናገሩት ስለ ሰብአዊ መብት፣ ስለ መሰባሰብ፣ ስለ ኢትዮጵያ አንድ ላይ መምከር፣ ስለ ተቃዋሚዎች ሁሉም ተቃዋሚ ጋር ስለ መነጋገር፣ በሀገር ጉዳይ ላይ ስለ መምከር ከተናገሩት ጋር ይሄ የሚቃረን አይመስለኝም። ለዚህ ነው ምኑ ላይ ነው አሉታዊነቱ? ለዚህ ነው እንደዚህ አይነት ደብዳቤ ሳየው ለእኔ ደካማና ከምርም የጠቅላይ ሚኒስትሩን አስተሳሰብ የሚያንጸባርቅ አይመስለኝም።
መልካም ዶክተር ፍጹም አቻሜለህ፣ በትላንትናው ዕለት የዩናይት ስቴትስ ምክር ቤት ያጸደቀውን የህግ ሀሳብ ውሳኔ መጽደቅ አስመልክቶ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። ሂደቱን ተከታትለን ሌሎች መሰል ውይይቶችን በሚጋብዙበት እንደምናገኘው ተስፋ አድርጋለሁ። አሁኑ ለእግዜር ይስጥልኝ።
እኔም አመሰግናለሁ።
አሉላን እናመሰግናለን። እኛም እንግዲህ ክቡራትና ክቡራን አድማጮች ጥቂት ደቂቃዎች ናቸው የሚቀሩን ዝግጅታችን ሊጠናቀቅ። አጠራጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ 27 ብር ከ24 ሳንቲም ነው ምንዛሪው። በነገራችን ላይ የኢትዮጵያ ብሔራዊ ባንክ የዛሬ ሳምንት መጋቢት 26 ያወጣው የምንዛሪ ዝርዝር ነው ዌብሳይቱ ላይ የሚገኘው nbe.gov.et ላይ 18 ተጨማሪ ምንዛሪዎች ይገኛሉ። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ሐሙስ ሚያዝያ 4/2010 ይቅርታ፣ ነገ ሚያዝያ 4 አሁን 2010 ዓመተ ምህረት አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ወደ ዌብሳይቱ መግባትና ተጨማሪ መረጃዎችን ማግኘት ይቻላል። ኢትዮሜት.gov.et ነው። ዛሬ ኢዲያሚን ዳዳ የተባረሩበት፣ ናፖሊዮን ቦናፓርት ወደ ግዞት ወደ ኤልባ ደሴት የተላኩበት፣ የዓለም የሥራ ድርጅት የተመሠረተበት ቀን ነው። እንግዲህ ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያን ቫስኮ ቮላሪች፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና
ሰለሞን ክፍሌንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ከጌታቸው ካሳ ከልብ በመነጨ እውነተኛ ስሜት እኔ እወድሻለሁ እንተዋችሁ። መልካም ቆይታ። እወድሻለሁ አይደለም አይደለም ያሰ ማነጋገር ብቻ I'm in it.